ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 5 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
Starting that process very quickly. Very, very quickly. Absolutely.
ሂደቱን በጣም በፍጥነት ይሆናል የምንጀምረው። በእርግጠኛነት በጣም በጣም በፍጥነት ይጀምራል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት በትናንት የእርሳቸውና የሰሜን ኮሪያ አቻቸው ስብሰባ ጉዳይ ላይ ከተናገሩት የተቀነጨበ ነው የሰማችሁት። ዝርዝር ዘገባ በአብይ ርዕስ ይዘናል። ለአርዕስተ ዜናው አዲሱ፣
ቀደም ሲል እንዳልከው ሰሎሞን፣ የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ታሪካዊ ጉባኤያቸውን ፊት ለፊት በመገናኘት ሲንጋፖር ውስጥ አካሄዱ። ኦህዴድ በአንዳንድ የአመራር አባላት ላይ እርምጃ ወሰደ። ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ወደቧ ላይ እንዲያርፍ ፈቀደች የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቀደም ሲል እንደገለጽነው ሰሜን ኮሪያ ያላትን የኒውክሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። በቪኦኤ ዘጋቢ እንደተገለጠው ግን ፕሬዚዳንት ትራምፕ የሰጡት አስተያየት ስምምነቱን አስመልክቶ በጽሑፍ ከቀረበውና ሁለቱ መሪዎች በጋራ ከፈረሙበት ሰነድ ጋር አይጣጣምም። የዕለቱ አብይ ርዕስ ዘገባ ያቀርብበታል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ሲንጋፖር ውስጥ ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በተለያየ የዓለም ክፍል የሚገኙ መሪዎች እየገለጡ ናቸው። አንዳንዶቹ የደቡብ ኮሪያው መሪ ሙን ጄኢን ያካሄዱት ዲፕሎማሲያዊ ጥረት ለሲንጋፖሩ የዩናይትድ ስቴትስና የሰሜን ኮሪያ መሪዎች ግንኙነት ጥርጊያውን እንዳመቻቸ ይነገራል። እናም ሌሊቱን በአይኔ እንቅልፍ አልዞረም የሚሉት ሙን ጄኢን የሁለቱ ጉባኤ በኮሪያው ባህረ ገብ መሬት ሰላምንና ከኒውክሌር ነጻ የሆነ ቀጣና እንዲፈጠር ተስፋቸውን ገልጠዋል። ቤጂንግ ውስጥ ውጭ ጉዳይ ሚኒስትሩ ዋንግ ዪ ለጋዜጠኞች ሲናገሩ የሁለቱ መሪዎች ግንኙነት የኮሪያውን ጦርነት ለአንዴና ለመጨረሻ ጊዜ እልባት የሚሰጥ ስምምነት እንደሚያስገኝ ቻይና ጽኑ እምነት አላት ብለዋል። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በጉብኝት ላይ ከሚገኙት ከማሌዥያው ፕሬዚዳንት መሐቲር መሐመድ ጋር በሰጡት የጋራ መግለጫ የሁለቱ ስምምነት ትክክለኛውን አቅጣጫ ከያዘ ሰሜን ኮሪያ ብሩህ ተስፋ ይኖራታል ብለዋል። የሩሲያው ምክትል ውጭ ጉዳይ ሚኒስትር ሰርጌ ሪያብኮቭ መስኮቭ የሁለቱን መሪዎች ስምምነት በመተግበር ረገድ ለመርዳት ዝግጁ ነች ሲሉ ተናግረዋል። የቀድሞ የዩናይትድ ስቴትስ ብሔራዊ የቅርጫት ኳስ ተጫዋችና የፕሬዚዳንት ኪም ጆንግ ኡን ወዳጅ መሆኑ የሚነገርለት ዴኒስ ሮድማን ፕሬዚዳንት ዶናልድ ትራምፕ እና የሰሜን ኮሪያው መሪ ኪም ጆንግ ኡን መገናኘታቸው እንዳስደሰተው ተናገረ። ሮድማን ከሲኤንኤን ቴሌቪዥን ጋር ባካሄደው ቃለ ምልልስ ሁለቱ አገሮች ስምምነት ላይ እንዲደርሱ ያለውን ፍላጎት ገልጦ ፕሬዚዳንት ዶናልድ ትራምፕ ይፋ በሆነ መንገድ ይህን በማድረጋቸው ምስጋና ይገባቸዋል ብሏል። ሮድማን ወደ ሰሜን ኮሪያ 5 ጊዜ መመላለሱን አመልክቶ ከዚያ ሲመለስ ተደጋጋሚ የግድያ ዛቻ እንደደረሰበት የገለጠው ልቅሶ በተቀላቀለው ስሜት ነበር። ባለፈው ሰኞ ሲንጋፖር የደረሰው የ57 ዓመቱ የቅርጫት ኳስ ኮከብ ሰላም ከሲንጋፖር ይጀምራል የሚል ካኔትራው ላይ ለብሶ ታይቷል። ሮድማን 5 ጊዜ የብሔራዊ ቅርጫት ኳስ ሻምፒዮና መሆኑም ይታወቃል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ ደረጃዎች ላይ በሚገኙ በሺዎች የሚቆጠሩ የአመራር አባላቱ ላይ እርምጃ መውሰዱን የኦሮሚያው ገዢ ፓርቲ ኦህዴድ አስታወቀ። ያልተገባ አሰራር ሲከተሉ ነበር ያላቸውን ከ2000 በላይ በአመራር ላይ የነበሩ ሰዎች ከኃላፊነት ማንሳቱን፣ 540 የሚሆኑትን ከደረጃ ዝቅ ማድረጉን፣ ከ3000 በላይ የሚሆኑትን ደግሞ ከአባልነት መሰረዙን ነው ኦህዴድ ያስታወቀው። ለሶስት ቀናት የተካሄደው የኦህዴድ 8ኛው ድርጅታዊ ጉባኤ ሊቀመንበሩና የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ተጠናቋል። በዚሁ ጉባኤ ዙሪያ የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍ ያለው አያና በጉዳዩ ላይ ለቪኦኤ የሰጡት ማብራሪያ አለ፣ በመጽሔት ይቀርባል።
ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ቫሌንሺያ በተባለችው የወደብ ከተማዋ እንዲያርፍ እንደምትፈቅድ ትላንት አስታውቃለች። አኳሴት የተባለው ፍልሰተኞቹን ለማዳን ሲል ሕገ ወጥ በሆነ መንገድ በጀልባ የሊቢያ የባህር ጠረፍ ሲደርሱ ያሳፈራቸው መርከብ በዓለም አቀፍ ባህሮች ሲንቀሳቀስ ቆይቷል። ማልታና ኢጣሊያ በግዛታቸው ያሉትን ስደተኞች ፍልሰተኞችን እንኳ ማቋቋም አልቻልንም በማለት መርከቡ በወደቦቻቸው እንዲያርፍ አልፈቀዱም። ዘጋቢያችን ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች።
በፍልሰተኞች ብዛት የተጨናነቀው መርከብ ካለፈው ቅዳሜ አንስቶ በሜዲትራኒያን ባህር ሲንቀሳቀስ ቆይቷል። የረድኤት ሰራተኞች ለጥቂት ቀናት የሚያቆያቸው ምግብና ውሃ እንዳላቸው፣ ነገር ግን መርከቡ እንደተጣበበ ገልጸዋል። የድንበር አልባ ሐኪሞች ቡድኑ አሎይስ ቪማርድ ስለ ፍልሰተኞቹ ሁኔታ ያብራራሉ።
በቂ ምግብና ውሃ አለን። ፍልሰተኞቹን ለሁለትና ሶስት ቀናት ሊመግብ የሚችል አለን። ይሁንና መርከቡ በፍልሰተኞች ብዛት ተጨናንቋልና እንዲህ እንዲሆን አንሻም። ሰዎች በመርከቡ ወለል ላይ ነው የሚተኙት። ከባድ ሁኔታ ላይ ነው ያሉት። ተዳክመዋል።
የስፓኝ መንግስት ምላሽ የሰጠው የአውሮፓ ህብረትና የተባበሩት መንግስታት ድርጅት የስደተኞች አገልግሎት የሜዲትራኒያን ባህር ሀገሮች የፍልሰተኞቹ መድረሻ እስከሚወሰንበት ጊዜ ድረስ መርከቡ እንዲያርፍ እንዲፈቅዱ ከተማጸኑ በኋላ ነው። ከፍልሰተኞቹ መካከል ከ123 በላይ የሚሆኑ ልጆች እንደሚገኙባቸው፣ ከባድ ቃጠሎ የደረሰባቸው፣ ስቆቃና በደል የተፈጸመባቸውም እንደሚገኙባቸው የስደተኞቹ አገልግሎት ቃል አቀባይ ገልጸዋል። የአሁኑ የፍልሰተኞች ቀውስ የተከሰተው የደቡባዊ አውሮፓ ሀገሮች ከሰሜን አፍሪቃ የባህር ጠረፎች በሚጎርፉ መጤዎች ብዛት በተጨናነቁበት ወቅት ነው። የመርከቡ ስፓኝ ማረፍ ጊዜያዊ መፍትሄ እንደሆነ የስፓኝ የውጭ ጉዳይ ሚኒስትር ጆሴፍ ቦሬል ገልጸዋል።
ችግሩ የኢጣሊያ ወይም የስፓኝ አይመስለኝም። የግሪክ ችግርም አይመስልም። ችግሩ የአውሮፓ ነው። ውሳኔው በወሳኝነትና በጠንካራ የአንድነት ስሜት በአውሮፓው ካውንስል ጠረጴዛ ላይ መቅረብ አለበት። ችግሩ በአቅራቢያው ባለው ወገን ሲፈታ ፊታችንን ልናዞር አንችልም።
ካለፉት 5 ዓመታት ወዲህ ከ600,000 በላይ የሚሆኑ ፍልሰተኞች ኢጣሊያ ገብተዋል። አሁን ግን አዲሱ የሀገሪቱ መንግሥት ተጨማሪ መጤዎችን አልቀበልም ብሏል።
ዩናይትድ ስቴትስ እንደ ኤምባሲ የሚያገለግል እጅግ ዘመናዊ ጽሕፈት ቤት በራስ ገዟ ታይዋን ውስጥ ከፈተች። ታይዋን የኔ ግዛት ነች የምትለዋ ቻይና በነገሩ ተቆጥታለች። የታይዋን ፕሬዚደንት ሳይ ኢንግዌንና የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ማሪ ሮይስ ይህን ዩናይትድ ስቴትስ ከታይዋን ጋር ላላት ዲፕሎማሲያዊ ግንኙነት የሚያገለግለውን በ256 ሚሊዮን ዶላር የተሠራውን ሕንፃ ለመመረቅ በሥነ ሥርዓቱ ላይ ከተገኙ ባለሥልጣናት መካከል መሆናቸውም ታውቋል። በነገሩ የተቆጣችው ቤጂንግ ከዋሽንግተን ጋር የሻከረ ግንኙነት እንዳላት መልእክቷን በውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ በኩል አስተላልፋለች።
መገናኛ ብዙሃንን ይከስና ያዋክብ የነበረው የማሌዥያ መንግሥት በመወገዱ ጋዜጠኞች ያልተጠበቀ የፕሬስ ነጻነት ማግኘታቸው ተሰምቷል። ከሥልጣን የተወገዱት ጠቅላይ ሚኒስትሩ ናጂብ ራዛክ በሙስናና በተለያዩ የሰብአዊ መብት ረገጣ ክስ ሊቀርብባቸው እንደሚችልም ተገልጧል። ከጠቅላይ ሚኒስትሩ የሙስና ቅሌት ጋር በተያያዘ የሚወጡ ዘገባዎች በአብዛኛው በዋና ዋናዎቹ መገናኛ አውታር እየተሰሙ መሆናቸውም ታውቋል። ለ25 ዓመታት በሙያው ላይ የሚገኘውና የታዋቂው የማሌስኪን ዋና አዘጋጅ ስቲቭ ጋን እንደሚለው ይህ የወቅቱ ሁኔታ ወደፊት ሰፋ ያለ የፕሬስ ነጻነት እንደሚያመጣ ምልክት ነው። ጋዜጠኛ ጋን አክሎም አሁን መንግስት በአጭር ገመድ ይቆጣጠረው የነበረው ፕሬስ ዛሬ ገመዱን እንደፈታና እንዳስረዘመ በውል እየተስተዋለ ነውም ብሏል።
የፓኪስታን ጦር አዛዥ ጀኔራል ቃማር ጃቬድ ባጅዋ ዛሬ ወደ አፍጋኒስታን ሄደዋል። ቀደም ሲል የልዑካን ቡድናቸው ወደዚያው ማምራቱ የተገለጸ ሲሆን ዓላማውም በጋራ ጉዳዮችና ከአፍጋኒስታን የሰላም ምስረታ ጥረት ዙሪያ ከፕሬዚደንቱ አሽራፍ ጋኒ ጋር ውይይት ለማካሄድ መሆኑ ታውቋል። አንድ የፕሬዚደንቱ አፈቀላጤ ውይይቱ መካሄዱን አረጋግጠው ዝርዝር ግን ከመስጠት ተቆጥበዋል። ጀነራል ባጅዋ በፕሬዚደንት ጋኒ ግብዣ ካቡል ውስጥ የአንድ ቀን ጉብኝት አድርገዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15780 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 5 2010 ዓ.ም ምሽት ፕሮግራም ነው።
የኢትዮጵያ መጣኔ ሀብት አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን በመንግሥት እየተወሰዱ ያሉ የፖሊሲ ማሻሻያዎች አንድምታም እያነጋገረ ያለበት ወቅት ነው።
መንግሥት ማድረግ ያለበት ሪሊ ወደ ብዙ ነገሮች ከመሄዱ በፊት አንደኛ የኤክስፖርት ኢምፖርት ሬጂማችን መስተካከል አለበት።
እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ።
በንግድና መጣኔ ሀብት ዝግጅት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰሜን ኮሪያ ያላትን የኒኩሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ትራምፕ ይህን አስተያየት ዛሬ የሰጡት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ ተገናኝተው ከተወያዩ በኋላ ነው። ባልደረባችን ቢል ጌሎ እንደዘገበው ግን ፕሬዚዳንት ትራምፕ የሰጡት አስተያየት ስምምነቱን አስመልክቶ በጽሑፍ ከቀረበውና ሁለቱ መሪዎች በጋራ ከፈረሙበት ሰነድ ጋር አይጣጣምም።
ታሪክ የሰራው የሁለቱ መሪዎች ተጨባብጦ ሰላምታ መለዋወጡ ነው። ከዚያ በኋላ ግን ዶናልድ ትራምፕ እና ኪም ጆንግ አን ምን ያህል በድርድሩ እንደገፉ ግልጽ አይደለም። በሁለቱ መሪዎች የተፈረመው ሰነድ ዝርዝሩን በተመለከተ በጣም ስስ ነው። ሰሜን ኮሪያ ይላል ይሄው ሰነድ፣ የጥቅሱ መጀመሪያ በኮሪያ ባህረ ገብ አካባቢ የኒውክሌር ባለቤትነትን ለማስቀረት በሚደረግ ጥረት አኳያ ትሰራለች የጥቅሱ መጨረሻ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ግን ከውይይቱ በኋላ ሲናገሩ ባጭሩ እንዲህ ነበር ያሉት።
ሂደቱን በጣም በፍጥነት ይሆናል የምንጀምረው። በእርግጠኛነት በጣም በፍጥነት ይጀምራል።
ሰሜን ኮሪያ በምትኩ ግልጽ ያላደረጉትን የደህንነት ጥበቃ እንደምታገኝ ፕሬዝደንት ትራምፕ ቃል ገብተዋል። ከዚህ በተረፈ ሁለቱ መሪዎች በዩናይትድ ስቴትስ እና ሰሜን ኮሪያ መካከል ያለውን ግንኙነት በአዲስ ለመጀመር ተስማምተዋል። ከዚያ በኋላ ትራምፕ በጣም አወንታዊ ስሜት ያደረባቸው መሆኑን ተናግረዋል።
My meeting with Chairman Kim was honest, direct, and productive. We got to know each other well.
ከሊቀመንበር ኪም ጋር ያደረኩት ግንኙነት ሐቀኛ፣ ቀጥተኛና ገንቢ ነበር። በጣም ባጭር ጊዜ ውስጥ ልብ ለልብ መተዋወቅ ችለናል።
ፕሬዝደንት ትራምፕ በዚሁ ወቅት አክለውም ዩናይትድ ስቴትስ ከደቡብ ኮሪያ ጋር ስታደርግ የቆየችውን ወታደራዊ ልምምድ ታስቀራለች ብለዋል። የሰጧቸው ምክንያቶችም ከገንዘብ አኳያ ብዙ ወጪን የሚጠይቅ ተንኳሽና አግባብነት የሌለው የሚሉ ናቸው።
We will be stopping the war games, which will save us a tremendous amount of money.
ይህን መጠኑ እጅግ ብዙ የሆነ ገንዘብ የምናጠፋበትን የጦር ልምምድ እናቆማለን። መጻኢው ድርድር ወደ ተፈለገው አቅጣጫ እንደማይሄድ እስከምናረጋግጥ ድረስም የጦርነት ልምምዱ አይኖርም።
በጉባኤው ወቅት ሁለቱ መሪዎች አንዱ ለሌላው በግል ያሳዩ የነበረው ሞቅ ያለ አቀባበል ግልጽ ነበር። ሚስተር ትራምፕ ለቪኦኤ ዜና አቀባይ ለግሬታ ቫን ሶስከን እንደተናገሩት ከኪም ጃንግ ኡን ጋር በነበራቸው ቆይታ ተደስተዋል።
Really, he's got a great personality. He's a, you know, funny guy. He's a very smart guy. He's a great negotiator. He loves his people.
በእውነት ነው የምልሽ፣ ትልቅ ሰው ናቸው። ቀልድም ያውቃሉ። በጣም ብልህ እንዲሁም ጎበዝ ተደራዳሪ ናቸው። ህዝባቸውን ይወዳሉ። ያን በማድረጋቸው አይደንቀኝም። አሁን ህዝባቸውን ይወዳሉ። ሌላው እንግዲህ ከአንድ አስገራሚ ስምምነት ሊያደርሰን የሚችል ጉዞ ጀምረናል፣ ሰሜን ኮሪያን ከኑክሌር ጦር መሳሪያ ባለቤትነት ለማስወጣት።
ፕሬዚደንት ትራምፕ ከኪም ጆንግ ኡን ጋር በተወያዩበት ወቅት የሰብአዊ መብቶችን ጉዳይም እንዳነሱባቸው ለቪኦኤ አስረድተዋል። ከእንግዲህ በአብዛኛው የምንተማመነው በጉባኤው ወቅት በአደባባይ ብዙም ትንፍሽ ባላሉት በኪም ጆንግ ኡን ላይ ይሆናል።
The old prejudices and practices worked as obstacles on our way.
የቀድሞ አግባብ የሌለው ጥላቻና ባህል በጉዟችን ላይ እንቅፋት ሆነው ቆይተዋል። ሆኖም ሁሉንም በድል ተሻግረን እነሆ ከዚህ ደርሰናል።
ቀጣዩ ምርጫ በመጪው ሳምንት በውጭ ጉዳይ ሚኒስትር ማይክ ፖምፔዮ የሚመራው ንግግር እንደሚሆን ፕሬዝደንት ትራምፕ አስታውቀዋል። ይህ በእንዲህ እንዳለ የኮሪያ ባህረ ገብ አካባቢ ከኒውክሌር ለማጽዳት በታሪካዊው የዩናይትድ ስቴትስና ሰሜን ኮሪያ መሪዎች ጉባኤ ላይ በተደረሰው ስምምነት መደሰታቸውንና ስጋት እንዳላቸውም ደቡብ ኮሪያውያን ተናግረዋል። ስምምነቱ በዝርዝር ባይታወቅም አንዳንድ ደቡብ ኮሪያውያን ዲፕሎማሲያዊ ጥረቱን እንዲቀጥል በማድረጋቸው ፕሬዝደንት ዶናልድ ትራምፕን አወድሰዋል። እንደ ቀድሞዎቹ መሪዎች ሳይሆን ሚስተር ትራምፕ በዚህ አንጻር የተሻሉ ሆነው ተገኝተዋል ያሉት የሶል ከተማ ነዋሪ ጁንግ ሶ ያንግ ናቸው። የደቡብ ኮሪያው ፕሬዝደንት ሙን ጃይንም በበኩላቸው ጉባኤው የተሳካ እንዲሆን ያላቸውን ፍላጎትና ድጋፍ እንደሚሰጡም አረጋግጠዋል። ሙን ቀደም ሲል ግን የሰሜን ኮሪያን የኒውክሌር ስጋት ለማስቀረት ሂደቱ ሁለትና ከዚያም በላይ ዓመታት ሊወስድ ይችላል ሲሉ ማስጠንቀቃቸው ይታወሳል።
ትዝታ በላቸው ነች ዘገባውን ያቀረበችው። አመሰግናለሁ። ለመሆኑ ይህ የሚስተር ዶናልድ ትራምፕና የሚስተር ኪም ጆንግ ኡን ታሪካዊ የተባለ አዲስ ግንኙነት ለአፍሪካ ምን ትርጉም አለው? ይህንን ጥያቄ ይዤ ዋና መስሪያ ቤቱ ፕሪቶሪያ ወደሚገኘውና አዲስ አበባና ናይሮቢ ላይ ቢሮዎች ወዳሉት የደህንነት ጥናት ኢንስቲትዩት ደውዬ ተመራማሪውን ዛካሪ ዶናንፌልድን አነጋግሬ ነበር። በቅድሚያ በአፍሪካ ሀገሮችና በፒዮንግያንግ መካከል ያለው ግንኙነት ምን እንደሚመስል ዶናንፌልድ ሲያብራሩ፣ በአብዛኛው በምስራቁና በምዕራቡ ዓለም ለአስሮች ዓመታት ዘልቆ በነበረው ቀዝቃዛ ጦርነት መንፈስ እየተቃኘ እንደሆነ ተናግረዋል። ሰሜን ኮሪያ ከአፍሪካ ጋር ያላት በንግዱም ሆነ በሌላው መስክ የሰፋ ግንኙነት ባይሆንም እንደ ዚምባብዌና ናሚቢያ ካሉ የደቡባዊ አፍሪካ ሀገሮች ጋር ግን የቆዩና የጠበቁ ግንኙነቶች እንዳሉ አጠቁመዋል። በሌላ በኩል ደግሞ በቀድሞዋ ሶቪየት ኅብረትና በኮሚኒስት አጋሮቿ በአንድ ወገን፣ በሌላ በኩል ደግሞ በምዕራቡ ዓለም ይካሄድ የነበረው ግብግብ አፍሪካ የእጅ አዙር የፍልሚያ አውድማቸው ነበረች ያሉት ሚስተር ዶናንፌልድ፣ በዚያ ሁኔታ ውስጥ ሰሜን ኮሪያ የጦር መሳሪያ ለነጻነት ትግሎችና ሌሎችም ግጭቶች ትሸጥ እንደነበረ አስታውሰዋል። ንግድን በተመለከተ ዛካሪ ዶናንፌልድ ሲናገሩ እንዲህ ብለዋል።
If you look at trade between North Korea and Africa, it's a relatively small fraction of North Korea.
በሰሜን ኮሪያና በአፍሪካ መካከል ያለው ንግድ ብትመለከት በጣም አነስተኛ ነው። የሰሜን ኮሪያ ንግድ ከአፍሪካ ይልቅ በተሻለ የሚካሄደው ከአውሮፓ አህጉር ጋር ነው። በአህጉር ደረጃ ስናይ ከሰሜን ኮሪያ ጋር በመናገድ ሁለተኛው አውሮፓ ነው። ስለዚህ እንደ አውሮፓ አቆጣጠር በ2013 እና በ2014 ሰሜን ኮሪያ ከአውሮፓ አህጉርና ከአፍሪካ ጋር ተመሳሳይ የንግድ መጠን ነበራት።
ሚስተር ዶናንፌልድ በጠቀሱት የመንግስታቱ ድርጅት መረጃ መሰረት ሰሜን ኮሪያ ከአፍሪካ ጋር ከ4-5% ድርሻ ያለው የንግድ ግንኙነት ነው ያላት። ለኮሪያ ግዙፏ የንግድ ሸሪኳ ቻይና ስትሆን እስከ 80% የሚሆነውን ድርሻ እንደምትሸፍን ዶናንፌልድ አመልክተዋል። በሌላ በኩል ግን አምባገነን ከሚባሉት የሰሜን ኮሪያ መሪ ጋር መገናኘታቸው ትራምፕ እውቅና ሊያሰጣቸው እንደሚችል አፍሪካን ጨምሮ ሌሎችም አምባገነኖችን ሊያደፋፍር በሌላ በኩል ደግሞ ትክክለኛው መፍትሄ ኃይለኛ ሆኖ መገኘት ነው የሚሉ መሪዎችን ሊያጀግን የሚችል እንደሆነ በሌሎች ተንታኞች የሚሰነዘረው ሐሳብ ከእውነት የራቀ አይደለም ብለው ያስባሉ ዶናንፌልድ። በተለይ የትናንትናውን ስብሰባ ትርጉም አስመልክቶ እንዲህ ብለዋል።
If North Korea was brought back, you know, into the fold, so to speak, and allowed to trade more freely,
ሰሜን ኮሪያ ወደ ዓለም አቀፉ ማህበረሰብ የምትቀላቀል ከሆነና ከዓለም አቀፍ አገሮች አጋሮች ጋር እንድትናገድ የሚፈቀድላት ከሆነ ከአፍሪካ ጋርም አጠቃላይ እድገት ሊኖር ይችላል። አፍሪካ እጅግ ሰፊ የንግድ ዕድል ያላት አህጉር ብትሆንም የኮሪያ ንግዷ ይህንን ያህል የገዘፈ ጫና የሚኖረው አይመስለኝም።
በአፍሪካና በሰሜን ኮሪያ ግንኙነቶች ጉዳዮች ላይ የሚመክሩት ደቡብ አፍሪካ የሚገኙት የደህንነት ጥናት ኢንስቲትዩት ባልደረባ ዶናንፌልድ ናቸው ማብራሪያውን የሰጡት። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በተለያየ ደረጃ በሚገኙ በሺዎች የሚቆጠሩ የአመራር አባላት ላይ እርምጃ መውሰዱን የኦሮሚያ ገዢ ፓርቲ ኦህዴድ አስታወቀ። ያልተገባ አሰራር ሲከተሉ ነበር ያላቸውን ከ2000 በላይ አመራሮች ከኃላፊነት ማንሳቱን፣ 540 የሚሆኑትን ከደረጃ ዝቅ ማድረጉን፣ ከ3000 በላይ የሚሆኑትን ደግሞ ከአባልነት መሰረዙን ነው ያስታወቀው። ለሶስት ቀናት የተካሄደው የኦህዴድ 8ኛው ድርጅታዊ ጉባኤ ሊቀመንበሩና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዛሬ ከሰዓት ተጠናቋል። በዚህ ጉባኤ ዙሪያ የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ የሆኑትን አቶ ከፍያለው አያናን ያነጋገረው እስክንድር ፍሬው ተከታዩን ልኮልናል።
በአዳማ ከተማ የተካሄደው የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ 8ኛ ድርጅታዊ ጉባኤ በተለይም ባለፉት ወራት የተሰሩ ስራዎች የተገመገሙበት፣ ውሳኔዎችም የተላለፉበት መሆኑን ነው አመራሮቹ የገለጹት። በክልሉ ያሉ ችግሮችን ለመቅረፍ፣ ከመልካም አስተዳደር አንጻር የሚነሱ ጥያቄዎችንም ለመመለስ በርካታ ስራዎች መሰራታቸውንም ነው ጉባኤው የገመገመው። ከዚህ ውጤታማ አካሄድ በተቃራኒ በተንቀሳቀሱ ወይም ያልተገባ አስተዳደር በተከተሉ አመራሮችና አባላት ላይ እርምጃ መውሰዱንም ይፋ አድርጓል። ድርጅቱ ይፋ እንዳደረገው ከ2000 በላይ አመራሮች ከኃላፊነት ተነስተዋል፣ 540 ከያዙት ኃላፊነት ዝቅ ተደርገዋል፣ ከ3000 በላይ ደግሞ ከአባልነት ተሰርዘዋል። የኦህዴድ የፖለቲካና አደረጃጀት ዘርፍ ኃላፊ አቶ ከፍያለው አያና ይህንኑን የሚያብራሩት
ከሴል አመራር እስከ ድርጅቱ ስራ አስፈጻሚ ኮሚቴ ውይይቶች ተካሂደዋል። ውይይቱ ሲካሄድ የነበሩት የታድሶ አቅጣጫ የጥልቅ ታድሶ አቅጣጫዎች ምን ያህል እየተሳኩ እንደሆነ፣ ያልተሳኩ ካሉ ደግሞ ምንድን ናቸው እነዚያ ያልተሳኩ፣ ህዝቡ አውቆ ማገዝ በሚገባቸው ቦታ ላይ ህዝቡም እንዲያግዘን አባላቱ እንዲያግዘን ከማድረግ አንጻር የተለዩበት መድረክ ነው። ምናልባት እርምጃ ጋር ተያይዘው የተነሱ ጉዳዮች ምንድን ናቸው? እነዚህ በቁጥር የተጠቀሱ ሰዎች ወደ ጥልቅ ታድሶ ከገባን በኋላ አጠቃላይ እንቅስቃሴያችን ውስጥ የተሰጣቸውን ተልእኮ እየተወጡ ያሉና ውጤታማ የሆኑ አመራሮች፣ የህዝቡን ፍላጎት የሚያሳኩ አመራሮች አመራርነታቸው እንዲቀጥል የተደረገበት፣ የተወሰነ ጉድለት ያለባቸው ደግሞ ከጉድለታቸው እንዲማሩ ካሉበት ደረጃ ወርደው ይሰሩ፣ በዛ ሆኖ ደግሞ ያሳዩት ድክመት ምን እንደሆነ አባላቱና ህዝቡ የሚመራው አካል እዛው እየተነገራቸው ከዛ እንዲማሩ የተደረገበት ሁኔታ ነው ያለው። ከፑል ውጭ የሆኑ ደግሞ በድርጅቱ ስነ ምግባር ያስቀመጣቸው፣ የድርጅቱ የራሱ የሆነ ስነ ምግባር አለው። በዛ ሂደት ውስጥ የራሳቸው የሆነ ያንን መሟዘኛ ያላሟሉ፣ ያ ደግሞ በአባላቱም ዘንድ ተቀባይነት ያገኘ እነሱም ያመኑበት የተወሰኑ አመራሮች በዚህ ደረጃ እርምጃ ተወስዶባቸዋል። ይሄ ከደረጃ ወረዱ ማለት ከአመራሩ ወይ ደግሞ ከድርጅት ውጭ ወይም ከትግል ውጭ ሆኑ ማለት አይደለም። ሰዎች አመራሮች ይወጣሉ፣ እነሳሉ፣ ዞሮ ዞሮ የድርጅቱ ሀብት ናቸው ማለት ነው እነዚህ ሰዎች። ግን ሂደቱ ይሄ ነው የሚመስለው እስክንድር።
አንድ ሌላ እሱም ተመረከተውት ሊሆን ይችላል በማህበራዊ ሚዲያ እየተነገረ ያለ ነገር በጉባኤው ላይ በኦሮሚያ ክልል ነዋሪ የሆኑ የአማራና የሌሎችን ብሔረሰቦች ተወላጆች በአንዳንድ አካባቢዎች የሚያጋጥማቸውን መፈናቀል በተመለከተም የተነሱ ነጥቦች አሉ። እንደውም ፕሬዝዳንቱ አቶ ለማ መገርሳ የድርጅቱ ምክትል ሊቀመንበርና የክልሉ ፕሬዝዳንት ይሄን በተመለከተ አስተያየት ሰጥተዋል የሚሉ ተመለከተውት ከሆነ አላቀም በአንዳንድ ማህበራዊ ሚዲያዎች እየተገለጸ ነው። ይህ ጉዳይ ተነስተዋል ወይ አቶ ከፍ ያለው?
ሚዲያ ያው ሁሉም እውነት ነው ማለት አትችልም፣ ውሸት ነው ማለት አትችልም። ሰው የየራሱን አመለካከት ስለሚፈጥር እንዳጠቃላይ የክልሉ የኦሮሚያ ክልል እንደምታውቀው የሀገራችን ብሔር ብሔረሰቦች ሁሉም የሚኖሩባት ክልል ነች ኦሮሚያ። ስለዚህ በክልላችን ውስጥ ያሉት ብሔር ብሔረሰቦች ሁሉ ልክ እንደ ኦሮሞ ማንኛውም ሰብአዊና ዲሞክራሲያዊ መብታቸው ተጠብቆ በጋራ ሲኖር እንደነበረ ዛሬም በቀጣይነት መኖር እንዳለበት ያንን ህብረተሰቡ የነበረውን የጉድፈቻ ከምንም በላይ የራሱ ባህል አብሮ ሲኖር የነበረ ህዝብ ስለሆነ ዛሬም ቀጣይነት ሊኖር የሚችልበት ያለምንም ስጋት የሚኖርበት እድል ለሁሉም ብሔር አገሩ ስለሆነ ቤቱ ስለሆነ የሚኖርበትን አጠቃላይ ውይይታችን ውስጥ ለማንኛውም ኢትዮጵያዊ በክልላችን ውስጥ ያሉ ብሔር ብሔረሰቦች በሰላም የሚኖሩበት ሁኔታ እያለ ቀጣይም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዙሪያም ያሉ አጎራባች ክልሎች በተመሳሳይ መልኩ የኦሮሚያ ክልል ከብዙ ክልሎች ጋር ስለሚገናኝ ያም በተመሳሳይ መልኩ በሰላም ከክልሎቻችን ጋር መኖር እንዳለብን አገራዊ ተልእኮም እንዳለብን በትክክል ተገንዝበን በየደረጃ ያለ አመራር ይህን ማስፈጸም እንዳለበት ውሳኔ ላይ ተደርሷል። በፊትም ሲሰራበት ነበር። ምናልባት ከአማራ ህዝብ ጋር ተያይዞ የሚነሳ ነገር የተወሰኑ ዞኖች ላይ ባለፈው ጊዜ ሲነሱ የነበሩ ሁኔታዎች አሉ። እነዛ ነገሮች በውይይት ሁለቱም ክልል አመራሮች ባሉበት በጋራ ሰርተው ወደ ቦታቸው እንዲመለሱ የተደረገበት ሁኔታ አለ። አልፎ አልፎ በግለሰቦች ደረጃ የሚነሱ ያልተስተካከሉ አሁንም ያሉ አሉ። ሊሰራባቸው ሁለቱም ክልሎች በጋራ ሆነ ሊሰራባቸው የሚገባ ነገር ግን በተጨባጭ በየቦታው ያለው በፌስቡክ በተለያዩ ሚዲያዎች በሚነገር ልክ እንደዚህ ችግሮች በአሁኑ ሰዓት ኦሮሚያ ውስጥ አሉ ማለት ያስቸግራል። አይተናል። በአካልም ወርደን የአማራ ክልልም የራሱን ቲም ወስዶ በቦታ ውስጥ ለምሳሌ ቡኖ ምድሌ ላይ ነበር እንደ ስጋት ሲነሳ ነበረው። ሚዲያቸውን ይዞ አመራሩ በሙሉ ከህብረተሰቡ ጋር ሄዶ ውይይት አድርጎ የሚባለው ነገርና አሁን ግራንድ ያለው ነገር በጣም የተራራቂ እንደሆነ ህብረተሰቡ ያለምንም ክፍተት ወደ ነበረበት የተወሰኑ ግለሰቦች ወጥቶ እዛ ያሉ አሉና እነሱ ተመልሶ በቦታቸው እንዲመለሱ መግባባት ላይ የተደረሰበት ሁኔታ እንዳለ ነው ያለው።
በተለያየ ደረጃ ባሉ አመራሮች ላይ የተወሰደው እርምጃ እየተገኘ ያለውን ውጤት ከመጠበቅ ጋር የተያያዘ ጭምር መሆኑን ለሀገር ውስጥ የመገናኛ ብዙሃን የገለጹት ደግሞ ወይዘሮ አዳነች አቤቤ ናቸው። እርምጃው ለህዝብ ጥያቄ አፋጣኝና ተገቢ መልስ የሚሰጥ አመራር ለመፍጠር እንደሚያስችልም ዶክተር አብይ አህመድን በመተካት የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ የሆኑት ወይዘሮ አዳነች ያስረዳሉ።
ይሄ እያገኘን ያለነውን ውጤት ሊያቆሽሹ የሚችሉ ችግሮች ተለይተዋል። እነዚህ ችግሮች በአብዛኛው እና በዋናነት የሚያያዙት ከውስጥ ድርጅት ጋር የሚያያዙ ናቸው። ከውስጥ ድርጅት ውስጥም ደግሞ ከአመራር ጋር የሚያያዙ ናቸው። በየደረጃ ያለው አመራራችን በተለይም ደግሞ የህዝብን ጥቅም በማስቀደም ህዝባዊነትን ሰንቆ ከመስራት ይልቅ ለራስ ፍላጎት በተለይ ከስልጣን ጋር ያለው እይታ መስተካከል እንዳለበት ማየት ችለናል። በዚህ ሂደትም የተለያዩ ማስተካከያዎችን አድርገናል። ከቦታቸው ዝቅ ያሉ አመራር አሉ፣ እንዲሁም ደግሞ ከአመራር እንዲሰናበቱ የተደረጉ አሉ። አዳዲስ አመራሮችንም ከግንባር ቀደም አባላቶቻችን እንዲወጡ ያደረግንበት ሁኔታ አለ።
ለሶስት ቀናት የተካሄደው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ስምንተኛ ድርጅታዊ ጉባኤ የተጠናቀቀው ዛሬ ከሰዓት በኋላ ነው። ለስራ ወደ ውጭ በመሄዳቸው በመክፈቻው ላይ ያልተገኙት የድርጅቱ ሊቀመንበርና የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በማጠቃለያው መገኘታቸውና መመሪያ መስጠታቸውንም አቶ ከፍ ያለው አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችንና ጌዲኦ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገርሽቶ የብዙ ዜጎች ሕይወት መጥፋቱን በትናንት ምሽት ዘገባችን ገልጸናል። ዛሬ ያገኘናቸው የጉጂ ዞን ባለሥልጣን ስለ ሞቱትና ስለ ተፈናቀሉት ሰዎች ያሉትን ቆንጅታ ይዛለች።
በደቡብ ኢትዮጵያ የጉጂና የጌዶ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች ከግንቦት 25 ቀን ጀምሮ ግጭቶች ተቀስቅሰው ቁጥራቸው ወደ 100 የሚጠጋ ሰዎች መገደላቸውና በመቶ ሺዎች የተቆጠረ ህዝብ መፈናቀሉን የያዘ ዘገባ በትናንት ምሽት ስርጭታችን አቅርበናል። ዛሬ የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ቱጁቤ ኩሳ የምዕራብ ጉጂ ወረዳ አስተዳዳሪ አቶ አበራ ቡኖን በስልክ አግኝታቸዋለች። በዞናችን በአጠቃላይ 30 የሚሆኑ ሰዎች ህይወት አልፏል፣ ወደ 140 ሺህ ሰው ተፈናቅሏል ብለዋል።
እዚሁ ባለፈው ወር በ24 ዘጠነኛ ወር ማለት ነው ሌሊት 7 ሰዓት የሚሆኑ ትንሽ ችግሮች የተፈጠሩት እንግዲህ አምበላ ዋመና ወረዳ የሚባል አለ፣ ቃርጫ ወረዳ፣ ቡሌሆራ ወረዳ፣ ብርብር ሳኮጆዋ፣ አጋላና እንዲሁም መጨረሻ ላይ ወደ አባያ ወረዳ ሁሉ የተዛመተበት ሁኔታ ነበረ እና በጣም ሰፊና በጣም አስቸጋሪ ነበር። ነገር ግን በአመራሩ በህዝብ ብርታትና በጸጥታ ኃይል ብርታት አሁን ሰላምና መረጋጋት የሚታይበት አንጻራዊ ሰላም የሚታይበት ሁኔታ ነው የሚታዩ። በግጭቱ እንግዲህ በእኛ በኩል በወረዳችን ዞናችን አካባቢ አጠቃላይ ወደ 5 ወረዳዎችን ነው በዚህ ግጭት ወደ 21 ሰው ማለት 21 ጉጂና ወደ 9 ገዶ ህይወቱ አልፏል። ለዚህ ላለፈ ህይወት እንግዲህ በጣም የተሰማንን ሀዘን ማሰማት እንፈልጋለን። አጠቃላይ ከገዶም ከጉጂም ወደ 140 ሺህ አካባቢ ህብረተሰብ ክፍል ተፈናቅሏል።
ለተፈናቃዮች እርዳታ እያደረግን ነው ብለዋል አስተዳዳሪው።
በእኛ እንደ ዞን ካለ ነው የእህል ክምችት፣ ሌላውን ደግሞ ኦሮሚያን በመጠየቅና አሁን ከፌደራልም ጋር በመነጋገር እህል እና ሌሎች ቁሳቁሶችን እየገቡ ያሉበትና አካባቢው ህብረተሰብ፣ ነጋዴው ማህበረሰብ እና ሌሎችንም በተለይ አሁን ዩኒቨርሲቲንም በመጠየቅ ድጋፍ እንዲያደርጉልን እያደረግን ያለንበት ሁኔታ አለ። ለምሳሌ ቡሌሆራ ዩኒቨርሲቲ አሁን ወደ 3 ሚሊዮን ብር ነው የደገፈን። በዚህ በተሰበሰበው ገንዘብ ለህጻናት እና ለወላድ ሴቶች ቅድማ በመስጠት አሁን የሁለቱም ዞን መስተዳደርን ተገናኝተን ችግሩ ምንድን ነው እንዴት እንግዳ የምለው ነገር እየተወያየን ያለንበት ሁኔታ ነው አለ። ግን አሁን አንጻራዊ ሰላም የሚታይ መሆኑን ነው መግለጽ እንፈልጋለን።
የግጭቱ መንስኤ የሁለቱን ተዋሳኝ አካባቢዎች ወሰኖች አስመልክቶ የተካሄደውን ውሳኔ ህዝብ ያልወደዱ በሳቸው ቃል ጥገኞች ያሏቸው ወገኖች እንደሆኑ ገልጸዋል። አቶ አበራ
እንግዲህ የሁለቱ ህብረተሰብ ክፍል ምንም የምጋጭበት ምክንያት የለም። 87 ሬፈረንደም ተካሂዶ ነበር በሁለቱም ክልል ወሰን እንትን ለማድረግ። በዛን ጊዜ ሁሉም ነገር ተጠናቆ ነበር። ያንን ያልተቀበለው ጥገኛ ኃይል ያንን ሲቀሰቅስ ነበር። እንደገና አሁንም መሬት ማግኘት አለብኝ ማስፋፋት አለብኝ የምለው በገዶ በኩል ጥገኛውን ሲንቀሳቀስ ነበር። በእኛ በኩልም ይሄንን ሀሳብ ተቀባብሎ የሚያባብሱት አሉ። ዛሬ ወር በፊት እንደዚሁ አይነት ግጭት ነበር። ያን ግጭት ለመከላከልና ወደ ሰላምና መረጋጋት ለማምጣት በአባገዳዎች በኩልም በርካታ ስራዎች ነበረ ተሰሩት። በተለይ የጉጂ አባገዳና የጌዶ አባገዳ በገደብ ከተማ ተገናኝቶ ነበር ተወያይቶ ይሄ ነገር መሆን እንደሌለበት። ጉጂም ጌዶም ከጥንት ጀምሮ አንድ ላይ የነበረ ህብረተሰብ ነው። ይሄ ነገር በመካከላችን መከሰት የለበትም በሚል ተወያይቶ ጎንዶሮ በማድረግ ጎንዶሮ ማለት የመጨረሻ እርቅ ነው። ይሄ ነበረ እንግዲህ ያኔ ሰላምና መረጋጋት ተፈጥሮ ሁሉም የተፈናቀለ ህብረተሰብ ከሁለቱም ወገን ማለት ነው ወደ ቀዬው እንድመለስ እና በህብረተሰቡ ድጋፍ ደግሞ የወደሙ ንብረቶች እንደገና እንዲሰሩ ወደ ኖርማል የሆነ ህይወቱ እንድመለስ ተደርጎ ነበር።
ትናንት ለዝግጅት ክፍላችን ቃላቸውን የሰጡ ጉጂ ዞን ውስጥ የሚኖሩ የጌዲዮ ተወላጅ በተለያዩ ቀበሌዎች 75 ሰዎች በአሰቃቂ ሁኔታ ተገድለዋል። ሰብአዊ ሁኔታው እጅግ አስከፊ ነው፣ ምንም እርዳታ እየተደረገ አይደለም ሲሉ መናገራቸው ይታወሳል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ሜትር ባንዶቻችን 19ና 25 አጭር ሞገድ፣ ዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ሞቢ ላይ ታገኛላችሁ።
ከምሽቱ 3 ሰዓት ከ35 ደቂቃ ነው አዲስ አበባ ላይ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት ተጠናቋል። የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበ ነን። አሁን የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጅ።
የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጁ የሕዝብ ተወካዮች ምክር ቤት በዚህ ወር መጨረሻ ለእረፍት ከመዘጋቱ በፊት ለድምፅ እንደሚቀርብ በምክር ቤቱ ረዳት የመንግሥት ተጠሪ ሚኒስትር ደኤታ አቶ አማኑኤል አብርሃም ለአሜሪካ ድምፅ ገልጸዋል። ሚኒስትር ደኤታ አቶ አማኑኤልን ስለ ረቂቅ አዋጁ ያነጋገረቻቸው ጽዮን ግርማ የሕግ ባለሙያ አስተያየት ጨምራ ተከታዩን አጠናቅራለች።
በኢትዮጵያ ተግባራዊ በመደረግ ላይ የሚገኘው የወንጀል ሕግ ላይ የምህረት አሰጣጥን በሚመለከት ራሱን የቻለ ሕግ እንደሚወጣ ከመደንገጉ በስተቀር እስካሁን በኢትዮጵያ የምህረት አዋጅ ወጥቶ ተግባራዊ አልተደረገም ነበር። እስካሁን ስራ ላይ ውሎ የነበረው የይቅርታ አዋጅ ነው። አሁን የሕዝብ ተወካዮች ምክር ቤት የምህረት አሰጣጥ አዋጅና አፈጻጸም ስነ ስርዓት ላይ ተወያይቶ ለሕግና ፍትህ ጉዳዮች ቋሚ ኮሚቴ መርቶታል። በምክር ቤቱ የመንግስት ረዳት ተጠሪ የሆኑትን ሚኒስትር ዴታ አቶ አማኑኤል አብርሃምን የምህረት አዋጁ ቀድሞ ስራ ላይ ይውል ከነበረው ከይቅርታ አዋጅ የሚለይበትን ምክንያት ጠይቄያቸዋለሁ። እሱን ከሚያብራሩበት ይጀምራሉ።
የምህረት አዋጁን በሚመለከት የምህረት አሰጣጥና አፈጻጸም ስነ ስርዓት ረቂቅ አዋጅ ነው አሁን በፓርላማ እጅ ላይ ያለው። ይሄ አዋጅ ከይቅርታ አዋጅ የሚለይበት መሰረታዊ ምክንያት ምንድን ነው? ወንጀልን አንድ ሰው ሰርቷል ተብሎ በቡድን ወይም በጋራ ወይም በተወሰነ የህብረተሰብ ክፍል ደረጃ የተሰራን ወንጀልና ጥፋት ሙሉ ለሙሉ እንዳልተሰራ መቁጠር ነው ምህረት ማለት። በዛ ወንጀል አንድ ጊዜ አንድ ሰው ምህረት ከተደረገ በኋላ ያንን ወንጀል ጠቅሶ ማንም ሰው ሊከሰው፣ ሊጠይቀው፣ ሊወነጅለው፣ ሀራስ ሊያደርገው የማይችል መሆኑን ነው የምህረት አዋጅ የሚደነግገው። ስለዚህ ለምሳሌ ይቅርታ ቅጣትን የሚያስቀር ሲሆን የምህረት አዋጁ ደግሞ የተፈጸመውን ወንጀል ወይም ድርጊት እንዳልተፈጸመ መቁጠር ያህል ነው ልዩነቱ ማለት ነው።
ይሄ ረቂቅ አዋጅ ምን ምንን ያጠቃልላል? ምን ምን ተነስቷል? በዚህ ረቂቅ አዋጅ ስር ምህረት ይደረግላቸዋል የተባሉ የትኞቹ የወንጀል ህጎች ናቸው የተጠቃለሉበት?
ምህረት ይደረግባቸዋል የተባሉ የወንጀል አይነቶች የመጀመሪያው ሀገርን በመክዳት ወንጀል የተጠረጠረ ሰው፣ ሁለተኛ ህዝብንና መንግስትን በህጋዊ ባልሆነ መንገድ ህገ መንግስታዊ ስርዓትን በህገወጥ መንገድ ወይም በአስ ወይም በኃይል ለመገርሰስ የሚደረግ እንቅስቃሴ እና የመሳሰሉ ፖለቲካ ነክ የሆኑና በቡድን ደረጃ የተፈጸሙ ወንጀሎችን የሚመለከት ነው የሚሆነው። ዋና መለያውም የግል ወንጀል ወይም በግለሰብ ደረጃ የተፈጸመንን ጥፋት ሳይሆን በቡድን ደረጃ በጋራ የተሰሩ ጥፋቶችንና ወንጀሎችን በመመልከት እነዚህ ወንጀል ላይ የተሳተፉ ሰዎች ወይም ዜጎች ወደ ሰላማዊ ሁኔታ እንዲመለሱ ለማስቻል ታስቦ የሚዘጋጅ ነው። እንግዲህ የወንጀሉን አይነት በሚመለከት በዋነኛነት የወንጀል ድርጊቱ የተፈጸመው በሀገር ሉዓላዊነት ላይ የሚያስከትለው ወይም ያስከተለው ተጽዕኖ መኖሩ፣ ሰላምና ደህንነት ለማረጋገጥ የተሻለ አማራጭ ምህረት መስጠት የተሻለ አማራጭ ሆኖ ሲገኝ፣ ምህረት የሚደረግላቸው ሰዎች ደግሞ ወደ ሰላማዊ ህይወት ለመመለስ የሚያሳዩት ፍላጎት መሰረት በማድረግ ነው ይቅርታ የሚሰጠው ማለት ነው።
እዚህ ጋር እንግዲህ ፖለቲካ ነክ የሆኑ ሲሉ ምን ለማለት ነው? ፖለቲካ ነክ የሆነ ወንጀል አለ? ስለሱ የሚያወራ ህግ አለ? ሰምቼ አላውቅም።
ደረቅ ወንጀል ያልሆነ ለምሳሌ ነፍስ ያጠፋ፣ ዘር ያጠፋ፣ ምን ያለ ተብሎ በህግ የሚዘረዘሩ ነገሮች አሉ። በግል የምትፈጽሚ ወንጀል እና በቡድን አብረሽ ተባብረሽ የምትፈጽሚያቸው ወንጀሎች አንድ አይደሉም። ለምሳሌ ፖለቲካ ነክ ወንጀል የሚባለው መንግስትን ለመገልበጥ አሲረሽ ከሆነ ወይም መንግስትን ለመገልበጥ አልመሽ ተንቀሳቅሰሽ ከሆነ ይሄ ፖለቲካ ነክ የሆነ አጀንዳ ነው ማለት ነው የሚሆነው። ኢሹ ሀገርን በመክዳት የሀገርን መረጃ አሳልፎ ለጠላት በመስጠት ወይም በሀገር ላይ የሚፈጸም ወንጀል የፖለቲካ ነክ ወንጀል ነው የሚሆነው። ይሄ ከግለሰብ ግለሰብ ከግለሰብ ጋር ግለሰብ ከተወሰኑ ቡድኖች ጋር ከሚያደርገው ግንኙነት ነፃ ሆኖ በአገር ደረጃ አገርን፣ መንግስትን፣ ስርዓትን፣ ህብረተሰብን የሚጎዱ ወንጀሎችን ለማለት ተፈልጎ ነው።
የህግ ባለሙያዎች እንደዚህ ያሉ ክሶችን ተራ ክሶች ናቸው፣ ህጉ ላይ በተቀመጡ በተራ ክሶች የፖለቲካን ስራ ወይም የፖለቲካን እንቅስቃሴ የሚያደርጉ ሰዎች የሚከሰሱባቸው ተራ ክሶች ናቸው ይሏቸዋል። ከሱ ይልቅ በጣም ትልቁ በአሸባሪነት የሚደረጉ ክሶች ናቸው። ይሄ ደግሞ መንግስትና ህዝብን ማቀራረብ፣ አጠቃላይ ብሔራዊ መግባባትን ማምጣት ከሆነ ይሄ የምህረት አዋጁ ይህንን በአሸባሪነት የተፈረጁ ድርጅቶችን፣ ቡድኖችን፣ በዛ የተከሰሱ ሰዎችን ያጠቃልላል ወይ?
ይህን በሚመለከት ማንን ነው በቀጥታ የሚመለከተው የሚለው ይህን ስራ ራሱን ችሎ የሚሰራ ቦርድ አለ። የይቅርታ አሰጣጥን የሚመራ ራሱን የቻለ ቦርድ አለ። ቦርዱ ነው ይህን ኃላፊነት የሚሰራው ማለት ነው። ለምሳሌ ይቅርታ ቦርድ
ጥያቄ የይቅርታ እሱ አፈጻጸሙን በተመለከተ ነው። ራሱ በሌላ ሀገር ሽብርን በተመለከተ ሀገርን ከጠላት ለመጠበቅ ነው የሽብር ህጎች ሲወጡ፣ ረቂቆች ሲወጡ። ኢትዮጵያ ውስጥ ግን የሽብር ህጉ የኢትዮጵያ መንግስት በሰላማዊ ትግል መታገል አልቻልንም ወይም ሰላማዊ ትግል የሚታገሉ ሰዎች ሲከሰሱበት የቆዩት ነው አብዛኛው፣ በተለይ ባለፈው የቅርብ ዓመታት ታሪክ የሚያሳየው እና ላይ በሽብርን የተመለከተው የወንጀል ጉዳይ ይጠቃለላል ወይ በዚህ ምህረት አዋጅ ውስጥ ነው ጥያቄ።
እኔ አሁን በትክክል እየገለጽኩልሽ ከሆነ ይሄኛውን የምህረት አዋጅ የሚባለው ጥቅል ነው። ይሄ አዋጅ ስነ ስርዓቱን ነው የሚገልጸው። ከዚህ በኋላ የሚሰሩ ስራዎች አሉ። ለምሳሌ ምህረት አሰጣጥና አፈጻጸም የሚረዱ መስፈርቶች ይወጣሉ። ምህረት ጥያቄን ቦርዱ ለምሳሌ ወደ 8-7 አባላት ያሉት የአስፈጻሚ ቦርድ አለ። በጠቅላይ አቃቤ ሕግ ሰብሳቢነት የሴቶችና ሕጻናት ጉዳይ ሚኒስቴር፣ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል፣ የፌዴራል ማረሚያ ቤቶች፣ ከፌዴራል ጠቅላይ ፍርድ ቤት የሚወከል አንድ ዳኛ እና በዚህ የስነ ስርዓት አዋጅ መሰረት ቦርዱ ከተቋቋመ በኋላ ምህረት የሚገባቸው ጉዳዮች ምን ምንድን ናቸው የሚለውን ነገር ይለያል። ከዛ በኋላ የምህረት ጥያቄን በምህረት መተው እንፈልጋለን። ለምሳሌ የፖለቲካ ድርጅትን በሽብር የተፈረጀን የፖለቲካ ድርጅት መቀላቀል አንፈልግም። ህገ መንግስታዊ ስርዓትን በህገወጥ በሆነ መንገድ ወይም በኃይል በትጥቅ በመሳሪያ ለመፋለም እንፈልጋለን ብለው የነበሩ ከዚህ መውጣት እንፈልጋለን የተለያዩ ጥያቄዎችን ያነሱና ለቦርዱ ያመለክታሉ ማለት ነው። ቦርዱ ይሄንን ጥያቄ ይዞ በዝርዝር ከመረመረ በኋላ ለጠቅላይ ሚኒስትሩ ምህረት የሚገባቸው አካላትን ዘርዝሮ ያቀርባል። ጠቅላይ ሚኒስትሩ ጉዳዩን ካዩ በኋላ ይሄ ጉዳይ በምህረት አዋጅ ሊሸፈን ይገባል ብሎ ሲያምኑ የፌዴራል ጠቅላይ አቃቤ ሕግ ረቂቅ ያዘጋጃል። ረቂቁ ከተዘጋጀ በኋላ ለሚኒስትሮች ምክር ቤት ቀርቦ ይመከርበታል። ምህረት የሚገባው እያንዳንዱ ርዕስ ላይ ምህረት የሚገባቸው ሰዎች በአዋጅ ነው ምህረቱ የሚሰጣቸው ማለት ነው። ከዛ ሚኒስትሮች ምክር ቤት ካየ በኋላ ለፓርላማ ይላካል። ፓርላማም ደግሞ በዝርዝር ከመረመረ በኋላ በህግ በአዋጅ ምህረት የተደረገላቸውን አካላት በዝርዝር ያቀርባል። ያኔ ነው ማን ነው የሚባለው የሚመለሰው ማለት ነው። ፕሮሲጀሩ ይሄ ስለሆነ ነው
ግለሰቦቹ ስለዚህ ግለሰቦቹ ወይም ቡድኖቹ አዋጁ ከረቀቀ በኋላ ማመልከት አለባቸው ማለት ነው ወይስ ራሱ የምህረት ቦርዱ ዝርዝር ያወጣል?
ሁለቱም ነው። የሚያመለክት አካልም ካለ ሊያመለክት ይችላል። ቦርዱ ራሱን ለሀገር ሰላም፣ ለሀገር ጸጥታ፣ ለብሔራዊ መግባባት፣ አሁን ለተጀመሩ የዲሞክራሲ ስርዓት ግንባታ፣ የፖለቲካ ምህዳሩን ለማስፋት ለሚሰሩ ስራዎች ጠቃሚ ነው ብሎ ሲያምንበት ራሱን በራሱ አነሳሽነትም ይችላል። እንደገና ደግሞ ራሳቸው በዚህ ጉዳይ ላይ ተጠቂ ነን ወይ ከተጠያቂነት ለመሸሽ የተለያዩ እርምጃዎች እንዳይወሰዱ ሲያደርጉ የነበሩ ግለሰቦችና ቡድኖችም ተሰብስበው ሊያቀርቡ ይችላሉ። ከዛ በኋላ በፓርላማ ቀርቦ የመጨረሻውን ፕሮሰስ ጠብቆ ወደ ፓርላማ ከቀረበ በኋላ በፓርላማ ከጸደቀ በኋላ ህግ ነው። ህግ ስለሚሆን ያንን ከአሁን በፊት የተፈጸመውን ነገር በሙሉ ቀሪ ስለሚያደርግ ይህ አዋጅ
ማንም ሰው በዛ ጉዳይ ተመልሶ ተጠያቂ ሊሆን የማይችልበት አሰራር ነው የሚደነግገው።
ይሄ የምህረት አዋጅ ለምሳሌ በመንግስት በኩል የሚፈጸሙ በደሎች፣ ለምሳሌ ብዙ ማሰቃየት ተግባራት፣ በጣም ብዙ ወንጀሎች ተፈጸመብን የሚሉ ግለሰቦች አሉ። እነሱ ክስ ቢመሰርቱ ወይም ያንን የተመለከቱ ወንጀሎችን በምህረት ማለፍ ይችላል?
በምህረት የማይታለፉ ጉዳዮች አሉ። በአዋጅ በዝርዝር ተደንግጓል። ለምሳሌ በምህረት የማይታዩ ጉዳዮች በኢፌዴሪ ህገ መንግስትም በዝርዝር የተቀመጡ ዘር ማጥፋት ወንጀል የፈጸሙ እንደገና በተለያዩ ኢሰብአዊ ድርጊቶች የተሳተፉ፣ በአስገዳጅ ሰውን የሰወሩ፣ የሞት ቅጣት እርምጃም ህጋዊ እና ያለ ፍርድ ቤት ትዕዛዝ የወሰዱ በተለያዩ እነዚህ በህገ መንግስትም በሌሎች ህጎችም የተቀመጡ የወንጀሎችን የተላለፉ ግለሰቦችን አይመለከትም። ከዛ ውጪ ባሉ እና አጠቃላይ የቡድን ባህሪ ባላቸው ወንጀሎች ላይ ተመስርቶ ነው የሚፈጸመው ማለት ነው።
አሁን ለህግና ፍትህ ጉዳዮች ቋሚ ኮሚቴ ተመርቷል። መቼ ነው ወደ ተግባራዊነቱ የሚሄደው?
እንግዲህ የእኛ ሀገር ያው በጀት ዓመት የሚጠናቀቀው ሰኔ 30 ነው። ሰኔ 30 ፓርላማ ይዘጋል። ፓርላማ ከመዘጋቱ በፊት ይሄ አዋጅ ወጥቶ ተግባራዊ የሚደረግ ይሆናል።
በጣም አመሰግናለሁ። አቶ አማኑኤል አብርሃም በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ ለሰጡን ማብራሪያ በአሜሪካ ድምጽ ስም አመሰግናለሁ።
እኔም አመሰግናለሁ።
ዩናይትድ ስቴትስ ውስጥ በሚችጋን ግዛት በኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑትን ህዝቅኤል ጋቢሳ እንዲህ ያሉ የምህረት አዋጆች ምንን አካተው ሲይዙ ነው ብሔራዊ መግባባት የሚያመጡት ስል አስተያየታቸውን ጠይቄያቸው ነበር።
ቀድሞ የነበረው ህግ ከ2014 የነበረው ስለ ታራሚዎች ነው የሚያወራው። ስለ ታራሚዎች ጥቅምና ስለ እነሱ መብት ነው። በአጠቃላይ ሁሉ ነገር በህግ ዘርፍ ውስጥ ፈርዶባቸው ወይም ያላግባብ ስለተከሰሱ ወይም ደግሞ በህግ ውስጥ ያላግባብ ክፉ ትክክለኛ ያልሆነ የህግ አፈጻጸም የተደረገባቸውን ብቻ ነበር የሚመለከተው። የአሁኑ የአቀራረብ ለውጥ አለው። የአቀራረብ ለውጡ ተጠርጣሪዎች የሆኑ ወንጀለኞች የሆኑ መቅጣትን ግቡ አድርጎ ነበር የሚሄደው። አሁን ግን የሚለው የአሁን የሚለው ለሀገር ደህንነት ሰላምን ለማረጋገጥ ምህረት ማድረግ የተሻለ መፍትሄ ነው የሚል ጠቅላላ የአስተሳሰብ ለውጥ አለ። ቀደም ሲል ፖለቲከኛ ከሆነና ካጠፋ መቀጣት አለበት፣ መታሰር አለበት የሚል አስተሳሰብ ነው። አሁን ግን የተሻለ ሊያመጣ የሚችለው የተሻለ የአገር መግባባት ውስጥ ሰላምን ሊያመጣ ደህንነትን ለማስጠበቅ ለማረጋገጥ የሚሻለው ከመቅጣት ይልቅ ምህረት ይሻላል የሚል ነው። ስለዚህ በፖለቲካ አመለካከት ምክንያት ብዙዎች ሲታሰሩ የነበረውን ለምሳሌ አንዳንድ የጸረ ሽብር ህግን በመከተል የታሰሩ ሰዎችን የፖለቲካ ምህረት መስጠቱ ለሀገር ደህንነትና ለሀገር ሰላም ለማረጋገጥ የተሻለ ነው የሚል የአመለካከት የፍልስፍና ለውጥ ነው ያመጣው። በዚህ ላይ አንድ ሁለት ሌሎች ነገሮችም አሉ። ፖስት ኮንፍሊክት ትራንዚሽናል ጀስቲስ በሚለው ነገር ላይ ሞራል ሃዛርድ የሚባል ነገር አለ። አንድ ያጠፋን ሰው ቅጣት ማግኘት አለበት በቡድንም ሲሆን የሚባልበት ነገር ላይ ለሀገር ደህንነትና ለኢኮኖሚ እድገት ለሀገር ሰላም የሚሻለው ይቅርታን ማድረግ ነው፣ በተለይ ከኮንፍሊክት በኋላ የሚባለውን ነገር ለማሟላት እሱንም ያካተተ ነው ያለው። ሌላው ደግሞ የፍትህ መዘግየት የፍትህ መጓደል ያመጣል የሚል አስተሳሰብ አለ። እሱ እዛ ላይ ላለማቆየትና ስትሪምላይን ለማድረግ ቶሎ ብሎ ፍትህን ለመስጠት ወደ ጠቅላይ ሚኒስትሩ እንዲዞር ያደረገ አዋጅ ነው ይመስለኝ። እና ትክክለኛ አነጋገር ነው በቡድን ያልኩት። አንዳንድ በቡድን የተፈረጁ አሉ በኢትዮጵያ ውስጥ። አንድ ሰው የአንድ ቡድን አካል ከሆነ አባል በመሆኑ የፖለቲካ ድርጅት አባል በመሆኑ ምክንያት ብቻ ወንጀለኛ የሚሆንበት አለ። አስተያየትህ የእገሌ አስተያየት ነው፣ የፖለቲካ አመለካከትህ የእገሌ አስተያየት ነው ተብለው የተፈረጁ ቡድኖች አሉ። እነሱን ወደ ጠረጴዛ ዙሪያ አምጥቶ ለማነጋገር ይሄ ይጠቅማል ብዬ ነው የማስበው።
ለመንግስት ረዳት ተጠሪው ለአቶ አማኑኤል አፋኝ በመሆናቸው ማሻሻያ ያስፈልጋቸዋል በሚል በተደጋጋሚ የጸረ ሽብር አዋጁ፣ የመገናኛ ብዙሀንና የበጎ አድራጎት፣ የምርጫ ህጉና የመሳሰሉት አዋጆችን በተመለከተ በምክር ቤቱ ሊወሰድ የታቀደ አዲስ ነገር እንዳለም ጠይቄያቸው ነበር። የፖለቲካ ፓርቲዎቹ ከያዟቸው የድርድር አጀንዳዎች ውስጥ ስለሚመደቡ በእነሱ በኩል የሚደረስበት የመጨረሻ መግባባት ይወስነዋል ብለዋል።
አመሰግናለሁ ጽዮንን ለዘገባው። አሁን ከምሽቱ 3 ሰዓት ከ48 ደቂቃ ነው። ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ የሚተላለፍላችሁ ስርጭት ነው። ተከታዩ ንግድና ምጣኔ ሀብት ነው።
የኢትዮጵያ መጣኔ ሀብት አፋጣኝ ምላሽ የሚያስፈልጋቸው ፈተናዎች ከፊቱ የተደቀኑ ሲሆን ከመንግስት እየተወሰዱ ያሉ የፖሊሲ ማሻሻያዎች አንድምታም እያነጋገረ ያለበት ወቅት ነው። ኢህአዴግ ለዘመናት በመንግስት ይዞታ ስር የነበሩ የተወሰኑ ድርጅቶች በከፊል ወይንም ሙሉ በሙሉ ወደ ግል ይዞታ እንዲዛወሩ ውሳኔ ያሳልፏል። በዚህ ተከታታይ ዘገባ በዛሬው ክፍል አንድ የትኛዎቹ ድርጅቶችና ዘርፎች ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ ይዛወራሉ? ገዢውስ ማን ይሆናል? ሀገርና ህዝብስ ይጠቀማሉ? የሚሉ ጥያቄዎችን እናነሳለን። አዘጋጁ ሄኖክ ሰማግዜር ነው።
ኢትዮጵያ የግል ዘርፉን ተሳትፎ በመጣኔ ሀብቷ እንድታሰፋ፣ የገበያ ተወዳዳሪነት እንዲጠናከር፣ ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታካትት ከዓለም የገንዘብ ተቋማት እስከ የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት ቆይታለች። በመንግሥት ቁጥጥር ስር የሚገኘው የገንዘብ ዘርፍና ገበያ ሰፊ የግል ዘርፍ ተሳትፎ እንዲኖረው፣ የቴሌኮሙኒኬሽንስና የመብራት አገልግሎቶች የግል ኢንቨስትመንት እንዲካተትባቸው፣ ትላልቅ የመንግስት የልማት ድርጅቶችም ህዝብን ያሳተፈ የባለቤትነትና የገንዘብ አሰባሰብ ስልትን እንዲከተሉ፣ የግሉ ዘርፍ የምጣኔ ሀብት ድርሻ ገበያውን በጅምላ የሚቆጣጠሩ የመንግስትና የፓርቲ ድርጅቶች መቀጨጩ ሲገለጽ፣ መሰረታዊ የፖሊሲና የመዋቅር ማሻሻያዎች እንዲደረጉ የሚመክሩ ጽሑፎችና መግለጫዎች ሲወጡ ቆይተዋል። የዓለም ባንክ፣ የዓለም የገንዘብ ድርጅትና ሌሎችም ተቋማት በጥናታቸው የጠቆሟቸው ጉዳዮች ናቸው። ታዲያ በዚህ ሁሉ መሃል የኢትዮጵያ ምጣኔ ሀብት በዓለም በፍጥነት ከሚያድጉ ሀገሮች ተርታ ከተሰለፈ 10 ዓመታት ተቆጥረዋል። ዘንድሮም በአፍሪካ ቁጥር አንድ ፈጣኑ የምጣኔ ሀብት እድገት የኢትዮጵያ እንደሚሆን የዓለም የገንዘብ ድርጅት ተንብዮአል። ከ30 ዓመታት በላይ በዓለም ባንክና በሌሎች ተቋማት የሰሩት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ እድገቱ እንዳለ ሆኖ የኢትዮጵያ ምጣኔ ሀብት በርካታ ፈተናዎች የተጋረጡበት ነው ይላሉ። ገዢው ፓርቲ ኢህአዴግ በቅርቡ አንዳንድ የመንግስት ድርጅቶችን ወደ ግሉ ዘርፍ ለማዞር መወሰኑ የገበያ ተወዳዳሪነትን በመፍጠር አንጻር በጎ አስተዋጽኦ ቢኖረውም ጥንቃቄ የሚያስፈልጋቸው ጉዳዮች መኖራቸውን ይገልጻሉ።
እኔ እንቆቅልሽ የሆነብኝ ትንሽ ግልጽነት የሌለው ነገር ምንድን ነው? እነዚህ ድርጅቶች በከፊልም ሆነ በሙሉ የግል ይሁኑ በሚባልበት ጊዜ ተሳታፊዎቹ እነማን ናቸው? የግል ክፍሉ በሚባልበት ጊዜ ለመሸጥ የስቶክ ካምፓኒ ነው የሚሆኑት። የስቶክ ካምፓኒ ከሆኑ በኢትዮጵያ ውስጥ የስቶክ ኤክስቼንጅ እንትን የለም። ያን ሬዥም ይቋቋማል ማለት ነው ወይንስ እንዴት ነው የሚለውም ጥያቄ ይኖርበታል። በሌላ በኩል ደግሞ መንግስት አሳፊ የሆነ ድርጅትን በከፊልም ሆነ በሙሉ ይሸጣል በሚባልበት ጊዜ አየር መንገድን እንውሰድ። አየር መንገድ በዚህ ዓመት ያገኘው ገቢ 2.7 ቢሊዮን ዶላር ነው። ኔት ሪተርን ኦን ኢንቨስትመንት ኦን ካፒታል 232 ሚሊዮን ነው። ያን 232 ሚሊዮን በጣም ግዙፍ የሆነ የውጭ ምንዛሬ ማግኘቱ ነው ማለት ነው። ይህ አትራፊ ድርጅት በከፊልም ሆነ በሙሉ የግል የሚሆንበት ምክንያት ሊገባኝ አልቻለም። ከኢኮኖሚ አንጻር ሳይሆን ነው፣ ከባለቤትነት አንጻር ባለቤቱ ማን ይሆናል የሚለው።
በከፊል ወይም ሙሉ በሙሉ ወደ ግል ይዞታ ለማዛወር ውሳኔ የተላለፈባቸው የገንዘብ የመሰረተ ልማትና አገልግሎት ሰጪ ድርጅቶች ከመጓጓዣ እስከ ስኳር ልማት ዘርፎች ይደርሳሉ። የልማትን ሕጋዊና የማህበረሰብ ፍትሐዊ ተጠቃሚነት የሚያጠናው ብሩክ ተሾመ በጉዳዩ ላይ ኢትዮጵያን ጨምሮ በበርካታ ሀገሮች የማማከር ስራና ምርምር ያካሂዳል። የመንግስት ድርጅቶችና የልማት ተቋማትን ወደ ግል ይዞታ ለማዛወር የሚቀመጡ የአፈጻጸም መመሪያዎችና ህጎች የመጨረሻውን ውጤት ለመተንበይና ትንተና ለመስጠት ወሳኝ ማዕቀፎች ናቸው ይላል።
መመልከት ያለብን እነዚህ ለውጦች ወደ ግል ይዞታ የማዛወር ሂደት በምን መልኩ ነው የሚካሄደው፣ በምን ያህል ነው እያንዳንዱ የተጠቀሱት ዘርፎች ውስጥ ያሉት የመንግስት ተቋማት በምን ያህል ነው ወደ ግል ይዞታ የሚሸጋገሩት፣ ከ50% ባነሰ ነው ወይ የግል ይዞታ የሚኖረው፣ ከሆነስ የውጭ ሀገር ኢንቨስተር ምን ያህል ነው ያ ድርሻ የሚኖረው፣ ያ ነገር በህግ የሚገደብ ነው ወይስ በመመሪያ የሚገደብ ነው ወይስ በገበያ ስርዓት ነው የሚወሰነው፣ ያን ማወቅ አለብን። የበለጠ አንድምታውን ይህ ነው ብለን ለመናገር እንድንችል። በአጠቃላይ ግን ከአሁን ካለንበት ሁኔታ ማለት የምንችለው ይሄ ወደ ግል ይዞታ መዛወሩ በራሱ መጥፎ ወይም ጥሩ ብለን የሚይዘው ነገር አይደለም። መንግስት ያንን ወደ ግል ይዞታ ማዞር ዝውውሩን እንዴት ነው የሚያካሂደው፣ ምን ያህል ግልጽ እና ኃላፊነት በሞላው መልኩ ነው የሚካሄደው። ሁለተኛ ደረጃ ደግሞ ያ የንግድ ተቋም ከዚህ ሂደት ምን ያህል ነው የሚጠቀመው የሚለውንም ማየት አለብን። ለምሳሌ አሁን የኢትዮጵያ አየር መንገድን ስናይ ከቀድሞም ጀምሮ በመንግስት ይዞታ የነበረ ተቋም ነው። በጣም በፍጥነት እያደገ ያለ ተቋም ነው። ሆኖም ግን ካሉት የወደፊት ድርጅታዊ ተቋማዊ ፕሮግራሞች አንጻር ምናልባት ወደ ግል መዘዋወሩ የበለጠ ጥቅምና ገቢ ሊያመጣለት ይችላል። ለምሳሌ የኢትዮጵያ አየር መንገድ አዲስ የኢትዮጵያ አየር ማረፊያ ለመገንባት ከታቀደ አሁን 3-4 ዓመት ያለፈ ነው። በጣም ትልቅ ኢንቨስትመንት ነው የሚጠይቀው። እስከ 4 ቢሊዮን እስከ 5 ቢሊዮን ዶላር ይፈጃል የሚባል አየር ማረፊያ ነው። ያንን እንዴት ነው መገንባት የሚችለው? ከመንግስት ካዝና እንዲህ አይነት ገንዘብ ወጥቶ ሊገነባ ይችላል ወይ? እነዚህ ጥያቄዎችን ማየት አለብን። ስለዚህ እያንዳንዱ ተቋም ለማደግ እና ለኢኮኖሚው የበለጠ አስተዋጽኦ ለማድረግ የሚያስፈልገውን አካሄድ የሚያስፈልገውን ግብዓቶች የሚያገኝበት ሁኔታ እየተመቻቸለት ነው ወይ የሚለው ጥያቄን ታይቶ ነው ወደ ግል ይዞታ መዛወር የሚለውን ለውጥ መገምገም የምንችለው። በሌላ በኩል ደግሞ አንዳንድ ተቋማት በተለይ በባንክ እና መድህን በኢንሹራንስ ዘርፍ ውስጥ ያሉ የመንግስት ተቋማት ከደርግ ጊዜ ጀምሮ ነው እንጂ ተጠቃለው የመንግስት ተቋማት የሆኑት። በታሪክም ቢሆን ቀደም ብለው ብዙ የግል ዘርፍ ውስጥ ያሉ ግል ባለሀብቶች የያዟቸው ተቋማት ነው የነበሩት እና ወደዛ መመለሱ ምናልባት የበለጠ ተፎካካሪ ያደርጋቸው ይሆናል።
የኢትዮጵያ መንግስት በይዞታው የቆዩ የንግድና የልማት ተቋማትን ወደ ግል ይዞታ ለምን ማዛወር አስፈለገው? ለምን አሁን የሚል ጥያቄ ለባለሙያዎቹ አንስተናል። ባሳለፍነው ሳምንት ለሕዝብ ተወካዮች ምክር ቤት የሥራ አፈጻጸም ዘገባቸውን ያቀረቡት የኢትዮጵያ የገንዘብ ሚኒስትር አብርሃም ተከስተ መንግስት የዚህ ዓመት የገቢ አሰባሰብ ግቡን በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ክምችት ችግርን ከጠቅላይ ሚኒስትሩ አንስቶ በተዋረድ በይፋ ሲገለጽ የቆየ የንግዱም ማህበረሰብ እንደዚሁ እንደ ችግር ሲገልጸው የቆየ ክል ነው። ዶክተር አክሎግ ቢራራ ድርጅቶችን ሸጦ የገቢ መጓደልን ማሟላት ተገቢው ጥናት ካልተደረገበት መዘዝ እንዳለው ያስረዳሉ።
መንግስት ተቋሞችን የግል ላድርግ በምልበት ጊዜ ምን ለማድረግ ነው የሚፈልገው? በጣም መሰረታዊ የሆኑ በየቦታው የሚታዩ የሚዳሰሱ ነገሮች አሉ። አንደኛው የሚያደርገው ካፒታል ለማሳደግ ነው። ሌላው ምርትን ለማሳደግ ነው። በጥራትም ሆነ በአይነት በጣም እያሳደጉ ለመሄድ እና ለማሳደግ ነው። ሌላው ዕዳ ለመክፈል ነው። ሌላው የህዝብ ተሳትፎ እንዲኖረው ነው። የውጭ ምንዛሬ በኢትዮጵያ ውስጥ በጣም አስቸጋሪ የሆነ ሁኔታ ቀውስ ወይም ክራይሲስ አለ የሚለው ምንም የሚያከራክር አይደለም። የምንሸምተው በጣም በሚዘገንን ሁኔታ በጣም ከፍተኛ ደረጃ ላይ ደርሷል። 16 ቢሊዮን ደርሷል የምንሸምተው። ከምንሸምታቸው መካከል አንዱ ለምሳሌ መንግስት ማድረግ ያለበት ወደ ብዙ ነገሮች ከመሄዱ በፊት አንደኛ ኤክስፖርት ኢምፖርት ሬጂማችን መስተካከል አለበት። ዝም ብሎ ሳናመርት የሁሉንም አገር እቃ እየሸመት የቻይናን እቃ እየሸመት ልንበላ አይገባንም።
ወደ ግል ይዞታ በከፊልም ሆነ ሙሉ በሙሉ እንደሚዛወሩ በመንግስት የተገለጸው ተቋማት ግልጽና ዝርዝር ያፈጻጸም መረጃ ከመንግስቱ በኩል አልተሰጠም። የጊዜ ሰሌዳም እንደዚሁ አልተቀመጠም። ብሩክ ተሾመ ከነባራዊ ሁኔታዎች ተነስቶ በሰጠው ትንተና ተቋማቶቹ በመንግስት የበላይ አክሲዮን ባለቤትነት ሳይቀጥሉ አይቀሩም ይላል።
አንድ ነገር ልብ ማለት ያለብን እነዚህ ተቋማት ወደ ግል ተዘዋወሩ ማለት ተሸጡ፣ ከቁጥጥራችን ውጭ ሆኑ ማለት አይደለም። መንግስት ከበላይ ሆኖ የሚቆጣጠርባቸው ብዙ አካሄዶች አሉ። እንደምገምተው ከሆነ መንግስት ቀዳሚ ሼር ሆልደር ሆኖ የሚቀጥልበት፣ ያም ማለት የድርጅቱን አቅጣጫ መወሰን የሚችልበት አካሄድ እንደሚኖር ነው።
በዚህ ተከታታይ ዘገባ በቀጣይነት የኢትዮጵያን የውጭ ምንዛሬ ክምችት፣ መሰረታዊ የምጣኔ ሀብት ፖሊሲና መዋቅራዊ ለውጦችን በተመለከተ ከባለሙያዎቹ ጋር ግምገማ እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከዋሽንግተን።
አድማጮች ከመሰናበታችን በፊት አጠር አጠር ያለው ዜና ላሰማ። ሰሜን ኮሪያ ያላትን የኒኩሌር ጦር መሳሪያ በሙሉ በአስቸኳይ ለማውደም ተዘጋጅታለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት አስታወቁ። ዩናይትድ ስቴትስና ሰሜን ኮሪያ መሪዎች ያካሄዱት ታሪካዊ ጉባኤ ተስፋ ሰጪ መሆኑን በዓለም ዙሪያ የሚገኙ መሪዎች ገለጡ። ደቡብ ኮሪያ፣ ቻይና፣ ጃፓን እና ሩሲያ አንዳንዶቹ ናቸው። በተለያየ ደረጃ በሚገኙ በሺዎች የሚቆጠሩ የአመራር አባላት ላይ ከኃላፊነት ከማስነሳት እስከ ማባረር በሚደርስ እርምጃ መውሰዱን የኦሮሚያ ገዢ ፓርቲ ኦህዴድ አስታወቀ። የፓኪስታኑ ወታደራዊ አዛዥ ጀኔራል ኦማር ጃቬድ ባጅዋ ዛሬ ወደ አፍጋኒስታን ማምራታቸው ተገለጠ። ስፓኝ 629 ፍልሰተኞችን ያሳፈረ መርከብ ቫሌንሺያ በተባለችው የወደብ ከተማ እንዲያርፍ እንደምትፈቅድ ትናንት ማስታወቋ ይታወሳል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበተው አዲሱ አበበና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣
ደህና ደሩ። Thank you.